ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በውጪ ለምናየው ነገር ወይም ለምንሰማው ነገር የስሜቱ መጠን የሚለካበትና የሚመዘነው በእንግሊዘኛ ኢሞሽናሊ ሳሊየንት በጣም ከፍተኛ የስሜት ትርጉም ያላቸው መረጃዎች ይታወሳሉ። ብዙ ጊዜ እነሱን ነው የምናስታውሰው።
የዘንድሮ የአልዛይመርስ በሽታ ምርምርና ጥናት ዓለም አቀፍ ሽልማት አሸናፊ ፕሮፌሰር ዮናስ እንዳለገዳ ናቸው። ለሽልማት ስላበቃቸው የምርምር ስራቸው ስለ መርሳት በሽታ ከሁሉም በፊት ደግሞ ማስታወስ ራሱ እንዴት እንደሚሰራ ጭምር ለሚኖረን ወግ አብረውን ያመሻሉ።
በፕሮግራም ጥበት በቀጠሮ ላሳደር ነው ምልልስ ገጣሚ ፍቅር ተጸጋይ ሌላዋ የምሽቱ እንግዳችን ነች።
ስዕል ያለ ብሩሽ ሌላው የውይይት ርዕስ ነው። በውሃ በንፋስና በመሬት ስበት ተፈጥሮን በተፈጥሮ መንገድ ይለናል ታዋቂው ሳሊ መክብብ ወዳጆ።
ንጉሴ አክሊሉ በምሽቱ የታሪክ ማስታወሻ ዝግጅቱ 6 አስርታት ወደኋላ በሐሳብ ባቡር ወደ 1960ዎቹ ይወስደናል።
ለምሽቱ ያዝናቸው ቅንብሮች በርከት ያሉ ናቸው። ሰዓታችን የፈቀደልንን ያህል ሁሉን ለማካተት እንጥራለን። ሰላም ጤና ይስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን።
እሁድ ሐምሌ 17 2014 ዓ.ም ምህረት የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ ነን። አሁን እሁድ ከሆነ እለቱ የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቁን።
እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በዩናይትድ ስቴትስ ኦሪጋን ዮጂን ከተማ በመካሄድ ላይ ባለው 18ኛው የዓለም አትሌቲክስ ሻምፒዮና ላይ ተሳታፊ የሆነው የኢትዮጵያ ብሔራዊ አትሌቲክስ ቡድን ተጨማሪ 2 ሜዳሊያዎችን በእጁ አስገብቷል። በኦሪጋን ሰዓት አቆጣጠር ትላንት አመሻሹን በተካሄደው የሴቶች 5000 ሜትር የፍጻሜ ውድድር ጉዳፍ ጸጋይ የወርቅ ሜዳሊያ ያገኘች ሲሆን የ25 ዓመቷ ጉዳፍ ውድድሩን በ14 ደቂቃ ከ46 ሴኮንድ ከ29 ማይክሮ ሮሴኮንድ በመጨረስ ነው ያሸነፈችው። እስከ መጨረሻው አፍታ ድረስ የጋለ ፉክክር በታየበት በዚህ ውድድር ኬንያዊቷ ቢያትሪስ ቼቤት የብር ሜዳሊያ፣ ሌላኛዋ ኢትዮጵያዊት ዳዊት ሲዩም ደግሞ የነሐስ ሜዳሊያ በማግኘት አሸናፊነታቸውን አረጋግጠዋል። የትላንትናው ድል ኢትዮጵያ በዓለም ሻምፒዮናው ያገኘችውን ሜዳሊያ ብዛት 10 ሲያደርሰው ኢትዮጵያ ሻምፒዮናውን በ26 ሜዳሊያ የምትመራውን ዩናይትድ ስቴትስን በመከተል በዓለም ሁለተኛ ከአፍሪካ ደግሞ በአንደኛ ደረጃ ላይ ትገኛለች። በዩክሬን ላይ በፈጸመችው ወረራ ምክንያት ከምዕራብ ሀገራት ከተጣለባት ማዕቀቦችና ዲፕሎማሲያዊ መገለል ለመውጣት ጥረት እያደረገች የምትገኘው ሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትላንትና ማታ ካይሮ ገብተዋል። የሩሲያው የውጭ ጉዳይ ሚኒስትር ዛሬ ጠዋት ከግብጽ አቻቸው ሳሜ ሹክሪ ጋር ተገናኝተው የተነጋገሩ ሲሆን ከአረብ ሊግ ዋና ጸሐፊ አህመድ አቡል ጋይትና ከፓን አረብ ድርጅት ቋሚ ተወካዮች ጋርም ለመገናኘት ቀጠሮ ተይዞላቸዋል። ላቭሮቭ በአፍሪካ ለሚያደርጉት ጉብኝት ግብጽ የመጀመሪያ ማረፊያቸው ትሁን እንጂ በቀጣይ ወደ ኢትዮጵያ፣ ዩጋንዳና ዲሞክራቲክ ሪፐብሊክ ኮንጎ የሚያቀኑ ይሆናል። በሩሲያና በዩክሬን መካከል የሚደረገው ጦርነት ከሩሲያ ይላኩ የነበሩ ምርቶችን የማጓጓዝ ስራን አደናቅፏል። በዚህ ምክንያት እጅግ ተፈላጊ የሆኑ ሸቀጦች ዋጋ በከፍተኛ ሁኔታ የጨመረ ሲሆን በእርዳታ መልክ ይደርስ የነበረው በቢሊየን የሚቆጠር ዶላርም በጦርነቱ ምክንያት አውሮፓ ውስጥ ለተፈናቀሉ ሰዎች እንዲደርስ በመደረጉ በአፍሪካና በመካከለኛው ምስራቅ የሚኖሩ በርካታ ሰዎች በከፍተኛ የምግብ እጥረት እንዲሰቃዩ አድርጓል። ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። በቅርቡ ከስልጣናቸው የለቀቁትን የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰንን ለመተካት የሚወዳደሩት ሁለቱ ተፎካካሪዎች ህገወጥ ስደትን ማስቆም ቀዳሚ ስራቸው መሆኑንና መንግስት ስደተኞችን ወደ ሩዋንዳ ለመላክ ያዘጋጀውን ፖሊሲ ሁለቱም እንደሚደግፉት አስታውቀዋል። የእንግሊዝ ጠቅላይ ሚኒስትር ለመሆን ከፍተኛ ፉክክር እያደረጉ የሚገኙት የቀድሞ የገንዘብ ሚኒስትር የነበሩት ሩሺ ሱናክና የውጭ ጉዳይ ሚኒስትር ሊዝ ትሩስ በግብር አከፋፈልና የኢኮኖሚ እድገትን በማስቀጠል ጉዳይ ላይ ቢቃረኑም ህገወጥ ስደተኞችን አስመልክቶ ዛሬ ለጋዜጠኞች በላኩት መግለጫ ወደ ሩዋንዳ ለመላክ የወጣውን ፖሊሲ እንደሚደግፉ ተመልክተዋል። ትሩስ በመግለጫቸው ጠቅላይ ሚኒስትር ከሆንኩ የሩዋንዳ ፖሊሲ ሙሉ ለሙሉ ተፈጻሚ መሆኑን ከማረጋገጥ በተጨማሪ ከሌሎች ሀገሮች ጋር በተመሳሳይ መልኩ የምንሰራበትን መንገድ እፈልጋለሁ ብለዋል። ሱናክም በተመሳሳይ ህገወጥ ስደት ከፍተኛ ቅድሚያ የሚሰጡት ጉዳይ መሆኑን አስመረው አንድ ሀገር ህገወጥ ስደተኞችን መልሶ ለመቀበል የማይተባበር ከሆነ በእርዳታም በንግድም ሆነ በቪዛ ስለሚኖረን ግንኙነት ሁለተኛ ቆም ብዬ አላስብም ብለዋል። ከአልቃይዳ ጋር ግንኙነት ያለው ቡድን በማሊ ወታደራዊ ተቋም ላይ ለደረሰው ጥቃት ኃላፊነቱን እንደሚወስድ አስታወቀ። ቡድኑ ጥቃቱን ያደረሰው መንግስት ከሩሲያ ቅጥረኛ ወታደሮች ጋር ለፈጠረው ትብብር ምላሽ ለመስጠት መሆኑንም አስታውቋል። ከዋና ከተማው ባማኮ 15 ኪሎ ሜትር ወጣ ብሎ በሚገኘው ወታደራዊ ስፍራ ላይ ደረሰው ጥቃት የአንድ ወታደር ህይወት ሲያጠፋ 6 ሰዎችን አቁስሏል። ሁለት በመኪና ላይ የተጠመዱ ቦምቦችን በመጠቀም ጥቃት ካደረሱት ውስጥ 7ቱ ወዲያውኑ ሲገደሉ 8ቱ በቁጥጥር ስር መዋላቸውን የማሊ ጦር አስታውቋል። የአልቃይዳ ተባባሪ የሆነው ጃማት ኑስራት አልኢስላም ወል ሙስሊም ባወጣው መግለጫ የባማኮ መንግስት ቅጥረኛ ወታደሮችን በመጠቀም ንጹሃን ሰዎችን ለመግደል መብት ካለው እኛም እናንተን ኢላማ የማድረግና የማጥፋት መብት አለን ሲል አስታውቋል። ዋግነር የተሰኘው ቡድን በማሊ እንደሚገኝ የሩሲያ መንግስት እውቅና ቢሰጥም የማሊ መንግስት ከሩሲያ ጦር የተላኩ አሰልጣኞች እንጂ የግል የጸጥታ ቅጥረኞች አለመሆናቸውን አመልክቷል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የሁድ መሰናዷችን ጋር መልካም ቆይታ።
እሁድ ሐምሌ 17 2014 ዓመተ ምህረት የራዲዮ መጽሔት ጀመረ።
አድማጮች እስካሁን ልብ ሳትሉ እንዳልቀራችሁት የራዲዮ መጽሔት ዛሬ አዲስ ድምጽ አግኝቷል።
ለዚያውም የሩቅ ድምጽ ነዋ። አሉላ
ቆንጂት ታየት ባላለች ከዛሬ ጀምሮም
ከአሉላ ከበደ ጋር በየሁለት ሳምንቱ የሚቀርበውን ልዩ የሰንበት ፕሮግራም ይዛ ፍቅ ትላለች።
ልትናደን ትክክል ቆንጂ ትክክል ብለሻል። ለፕሮግራሙ ጨርሶ እንግዳ አይደለሽም። ጊዜ ይርዘም እንጂ በተለያየ ጊዜያት የራዲዮ መጽሔትን ጨምሮ በርሱ ቋንቋ ለተቀምና የድሮ አጣማጄ ከፕሮግራሙ መስራቾች አንዱ የነበረው አዲሱ አበበ ረፍት በሚወጣበት ጊዜ ሁሉ አድማጮች በሚወዱት አቀራረብ ለዛሽ ድምጽሽን ታውሽንና በግሩም መስተንግዶ ታደምጪልን ነበር። ከዚያ በፊትም አንቺና ሌላዋ የቀድሞ ባልደረባችን ሰገን ታሰግድ ታቀርቡት በነበረው እኔ በአሜሪካ ድምጽ ራዲዮ ስራት ጀምር በተቀላቀልኳችሁ መስታወት በተሰኘው ከዚያም ሌላ እኔና አንቺ በጋራ ባስተናዳናቸው ፕሮግራሞች ላይ አብረን ተሰናልተናል። ቆንጆ
ትክክል። አሁን ይሄን ያህል ብለን የማንገልጸው አመሳት አስቆጠረናል ስንል
ይመስለኛል። ቆንጆ አድማጮች በጥሩ ስሜት በደስታ ያገኙሽ ይመስለኛል።
እኔም እንደዚሁ በደስታ ነው የማገኛቸው አድማጮችን።
አንጀት እንግዲህ አሁንም ያዲሱን ቋንቋ ልዋስና ከመጨረሻ አጣማጂ ትዝታበላቸው ጥረት አስቆጣችበት ጊዜ ድረስ አንድ ሁለት አመት አብረን ሰርተን ነበር። ከዚያ
በኋላ
አንድ ሁለት አመት ብቻዬን ለመስራት ተገድጄ ነበር። መልሼ ብቻዬን ከመስራት አድነሽኛል። እንዳልኩት ያድማጮችን ደስታ በሚቀጥለው ፕሮግራማችን አስተያየቶች ሲደርሱን እናቀርባለን። አሁን ራሳችንን በወጉና አስተዋውቅ በራዲዮ ፕሮግራሙ ዘይቤ መሰረት
መልካም በነገር ላይ አሉላ ደስታው የኔ ነው። የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታየና
አሉላ ከበደ ነን። ወደ ዕለቱ ዝግጅቶች ከማምራታችን አስቀድመንም
በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
ተጠብቀሻለሁ እምንወዳት ቦታ ከዛፉ ጥላትር ከወንዱ ዳርቻ ከአሸዋው ምድር ከተራራው አፋፍ ከደብሩ ደጃፍ ተጠብቀሻለሁ ፈጣለሁ ብለሽኝ ወጭ ፈለቻለሁ ከተዋወቅንበት መናፈሻ ወንበር ከተቀመጥንበት እስክትጠልቅ ጀንበር ከአውቶቡስ ፌርማታ ቀንም ሆነ ማታ እጠብቅሻለሁ መጣለሁ ብለሽኝ መች ፈለቻለሁ አንቺን ተጠብቀሽ በደስታ ሞላለሁ አይኖችሽን ስካይና ፍቅሻለሁ መጣለሁ በእንጂ መች ፈለቻለሁ እስከ ዘላለም እጠብቅሻለሁ።
እጠብቅሻለሁ ወጣቱ ግጣሚ ሳልሳዊ አስፋው ነው። እጠብቅሻለሁ በሚርስ በቅርቡ ለንባብ ካበቃት የግጥምጥም ከተሰኘች የግጥም መድብሉ ባነበበልንና የምሽቷም ምርጥ ባደረግናት ግጥም ዝግጅታችንን ጀምረናል። ሳልሳዊን ለግሩም ግጥሙ እናመሰግናለን። የግጥምጥምን ይዞም በሚቀጥለው ፕሮግራማችን ይቀርባል። እንዴት የመዘንጋት ጉዳይ ባንቺ ዓለም እንዴት ነው?
የመዘንጋት ጉዳይ ቀን ይሄ ራሱ መዘንጋት ነው መሰለኝ አይደለ? ተንታቃለኩ ሁሌም።
እንጂ ፒያንች ብቻ አይደለም የብዙዎቻችን ነው። ይበልጡን ግን በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮቻችንም የየራሳቸው ለየት ያሉ ገጠመኞች አንዳንድ የሚያልተጠበቁ ፈጽሞ ዘነጋለ ያላሉትን ያልጠረጠሩትን ከባድ ጉዳይ ጭምር ደንግተው ራሳቸውን ያገኙበት ቦታ ሁሉ ሊኖር ይችላል። ቆንጅት እንደምታስታውሹ በተለይ ስለተውስታና የመዘንጋት ዝንባሌም በተመለከተ በተለያዩ ጊዜያት በተደጋጋሚ ፕሮግራሞችን የመስራት እድል አግኝቻለሁ። የትውስታ ጉዳይ በስነ ልቦናውም ትምህርት የተለየ ስሜት የሚሰጠኝ ይመስለኛል። ይሁንና አንዳንዴ ግን እንዲህ ላለው ሐሳብ ደጋግሞ መመላለስ የገዛ ራስም እንግዳ ሆነ ገጠመኝ ተጨማሪ ምክንያት መሆኑ አይቀርም። እንዲያውም ባንዶ አጋጣሚ በጊዜው ላንቺ ያጫወትኩሽም ይመስለኛል። በጣም የሚያስተነግጥ ነገር ራስቼ ራሴን አግኝቻለሁ። እንግዲህ ሁሉም በየቤቱ የየራሱ የተለየ ገጠመኛ ያጣም። በዚህ ሰዓትም የሚከታተሉ አድማጮቻችን የየራሳቸውን ለየት ያሉ ገጠመኞች እርስ በርስ እንዲነጋገሩ እንዲወያዩባቸው ለሌሎች ማጋራት የሚፈቅዱትንም እንዲልኩልን እናበረታታለን። በሚቀጥለው ፕሮግራማችን እንደምናስተናግድ ከወዲሁ ለማስተዋወቅ እንወዳለን። ለአሁኑ ታዲያ ቆንጅት ስለ ትውስታና ስለ መዘንጋት ሰፋ አድርገን ወጋችንን ልናደራ ነው።
መልካም አሉላ፣ በጣም ጥሩ ዝግጅት ይመስላል። በነገርህ ላይ በጣም ከበድ ያለ የመዘንጋት ሁኔታ ብለህ ነበር እንደኔ ስምህን ይሆን የረሳኸው?
እሱ ከኔ ጋር ሲነጻጸር ቀለል የሚታይ ይመስለኛል። እንደው ለጨዋታ ያህል በኋላ እንግዳችንን ከደረስንበት አነሳባቸዋለሁ። አንድ ወዳጄ እንደምታውቂው ወደ መስሪያ ቤት ስንሄድ በባቡር የሚሄደው ብዙ ነው። አንዳንድ ቀን ደግሞ ከስራ በኋላ የሚሄዱበት ነገር ይኖራቸውና ሰዎች መኪና ነድተው ይመጣሉ። አንድ ጓደኛችን ብዙ ጊዜ በህዝብ ማመላለሻ ነው የሚጓጓዘው። አንድ ቀን ግን ሌላ ጊዜ እንደሚያደርገው መኪና ነድቶ ይመጣና ከዛ ወደ ቤቱ ሲሄድ ግን በህዝብ ማመላለሻ በባቡር ነው ተሳፍሮ ወደ ቤቱ ይደርሰ ሲደርስ መኪና የለውም። ሲያስታውሰው መስሪያ ቤት ትቷት መጥቷል መኪና።
ይሄ አስቂኝም ነው። እንግዲህ አንዳንድ ጊዜ ደግሞ የሩጫ ህይወት ስለሆነ በዛ መሃል ወደ ተለመደው የህዝብ ማጓጓዣ ልማዱ ተመልሶ መሆን አለበት።
እንደሱ ሆኗል ነው ፈገግታን የሚያጭረውንም ከበድ ያለውንም በጤናም መጓደል ሊታይ የሚችልው ድረስ እንወያያለን። አድማጮች ቀደም ብለን እንደተቀመነው በእያላችሁበት በየበኩላችሁ ገጠመኞቻችሁን ተወያዩ። ለኛም ማጋሩን የጠናና እንደው በአሳሳቢ ደረጃ የሚወሰደው የቱ እንደሆነ በውይይታችን ስለምናነሳ መላውንም መንገዱን የማየት እድል ኖራችኋል ብለን ተስፋ እናደርጋለን። ቀደም ብለን በመግቢያችን እንዳስተዋወቅነው በተለይ በኋለኛው እድሜ የሚከሰተው ብርቱ የመዘንጋት በሽታ አንዳንዴ ከመዘንጋትም ያለፈ ብዙ ጣጣዎች ያሉት ነው።
አሁን ምርምርና ጥናትም ስላደረጉበት አልዛይመርስ ስለተባለው በሽታ
መለስ ብለንም ማስታወስ ራሱ እንዴት እንደሚሰራ አሁን ማስታወስ ይሰራል ይያለ ነው። አንጎላችን ውስጥ እንዴት እንደሚቀረጽ ጭምር እንጫወታለን።
ከምሽቱ እንግዳችን ከዘንድሮ የአልዛይመርስ በሽታ ምርምርና ጥናት ዓለም አቀፍ ሽልማት አሸናፊ ከፕሮፌሰር ዮናስ እንዳለ ገዳ ጋር
ቆንጅት እንደምታውቂው የአንጎልና የነርቭ ሐኪምና ተመራማሪው ፕሮፌሰር ዮናስ የሐኪሙን ይጠይቁ የረጅም ጊዜ ቤተኛችን ናቸው።
አዎ አሉላ፣ ብዙዎች የፕሮግራማችን ተከታታዮችም ሳያውቁ እንደማይቀሩት ቀደም ሲል በሜዮ ክሊኒክ ያገለግሉ የነበሩት ፕሮፌሰር ዮናስ አሁን ደግሞ ባሮ የነርቭ ህክምና ተቋም በሐኪምነት ተመራማሪነትና የትምህርት ክፍሉ ዲሬክተር በመሆን ጭምር በማገልገል ላይ ያሉ ታዋቂ ባለሙያ ናቸው።
ቆንጅት በጣም አመሰግናለሁ በትክክል አስተዋውቀሻቸዋል። ወደ ውይይታችን ከማምራታችን አስቀድመን ታዲያ የመክፈቻውን ስልት ብንጋብዝ ምን ይመስልሻል?
ጥሩ ሐሳብ ይመስለኛል አሉላ።
ሰላም ጤና ይስጥልኝ ፕሮፌሰር ዮናስ።
ጤናስጥልኝ አሉላ።
ለበርካታ አመታት ያደረጉትን ጥናት ተከትሎ ለአልዛይመርስ ጥናትና ምርምር ላበረከቱት የላቀ አስተዋጽኦ በሚል ለአንድ ከፍተኛ ሙያዊ የጥናትና ምርምር ሽልማት ተመርጠዋል። በቅድሚያ እንኳን ደስ ያለዎት ለዚህ ታላቅ ሽልማት በመብቃቶ።
አመሰግናለሁ አሉላ። እግዚአብሔር ይስጥልኝ።
ጆርናል ኦፍ አልዛይመርስ የተባለው የምርምር መጽሔት ነው እርሶንና ጀርመናዊቱን ተመራማሪ ዶክተር ጃኒና ካል ሮሽን የመረጠው። እስኪ በቅድሚያ ስለ ጥናቱና ስለ ውቅናው ምንነት እንነጋገር። ቀደም ብዬ እንደጠቀምኩት ሁለት የሳይንስ ሰዎች ያደረጋችሁትን ምርምር መሰረት ያደረገ ነው። በቅድሚያ የራስዎን የምርምር ስራ ይዘት ምንነት እንዴት ለዚህ እንደተመረጠ ይግለጹልን።
እሺ፣ አመሰግናለሁ አሉላ። ጥናቱን የሰራ ነው ብዙ ሰዎች ሆነን ነው። ጥናቱ የተካሄደው ሚኒሶታ ውስጥ የሚኖሩ እድሜያቸው 70 አመት እና ከዛ በላይ የሆኑ ወደ 2000 ያክል ሰዎች ወንዶችና ሴቶች ሁሉም የዲሜንሺያ ወይም የአልዛይመር ህመም የሌላቸው ሰዎች ናቸው። እና መጀመሪያ ላይ ጥናቱ ሲጀመር መረጃ ወሰድን። ስለ ሰውነት እንቅስቃሴ ለየቀኑ እንደው ራትን መሳም ከበሉ በኋላ ከቤቶ ወጣ ብሎ እንቅስቃሴ ላይ ይሄ ከባድ እንቅስቃሴ እንደዚህ እንደ ስፖርት ቦታ ሄዶ ከፍተኛ ውጫ እና እንትን ሳይሆን ቀን ተቀን በሚደረግ እንቅስቃሴ ይሳተፋሉ የሚል አይነት ነው ጥያቄው። እና የጠየቅናቸው ለምሳሌ አንድ የ75 ዓመት ተሳታፊ ካለ በጥናት ውስጥ ባለፈው አንድ ዓመት ውስጥ በሳምንት 2 ቀን ወይም 3 ቀን ወይም 5 ቀን ወይም 6 ቀን ምን ያክል የሰውነት እንቅስቃሴ ያደርጋሉ? ከዛ ደግሞ እንዴት ነው ድሮስ ለምሳሌ በ50 ዓመት እና በ65 ዓመት መሃል ይያሉ የሰውነት እንቅስቃሴ ያደርጉ ነበር ወይ? ስለዚህ ባለፈው አንድ ዓመት እንደገና ደግሞ ወደ ኋላ መለስ ብለው በ50 ዓመታቸው ደግሞ ያለውን የሰውነት እንቅስቃሴ መረጃ እንሰበስባለን። ከዛ የተረዳ ነው እንግዲህ እነዚህ በሙሉ ጤነኞች ሰዎች ናቸው። የመጃጀት በሽታ ወይም የአልዛይመር በሽታ የሌላቸው ናቸው። እና ከዛ በኋላ እነዚህን ሰዎች ለተወሰኑ ዓመታት ተከታተልናቸው ሁኔታቸው እንዴት እንደሆነ። ከዛ እንደገና ደግሞ ከአራት ዓመት በኋላ የኮግኒቲቭ ቴስት ማለትም የማስታወስ ችሎታቸውን፣ ሀሳባቸውን የመሰብሰብ ችሎታ፣ ውሳኔ የመወሰን ችሎታ፣ የማመዛዘን ችሎታ የሚመዝኑ ጥያቄዎች፣ ፈተናዎች አሉ። እሱን ሰጠናቸው። እና በዛ ላይ የተረዳነው ምንድን ነው የሰውነት እንቅስቃሴ የሚያደርጉት በተለይ ከአምስት እስከ ስድስት ቀን በሳምንት ውስጥ የሚያደርጉት እድሜያቸው እየገፋን ቢሄድ የተለያየ የአንጎል ክፍል፣ የቋንቋው ክፍል፣ የማስታወስ ክፍል፣ አቅጣጫ የማግኘት ክፍል እንግዲህ የግራ አንጎል ክፍል ስለ ቋንቋ ነው። የቀኙ ከአንድ ቦታ ወደ ሌላ ቦታ ለመሄድ የሚረዳ ነው። መሀል አንጎላችን ደግሞ ለማስታወስ። እና እነዚህ የሰውነት እንቅስቃሴ የሚያደርጉት ሰዎች እነዚህ የተለያዩ የአንጎል ስራዎች እየተዳከሙ አልሄዱም። እንቅስቃሴ የሚሰሩት ላይ በተለይ ሴቶች እንቅስቃሴ የሚያደርጉት የበለጠ ተጠቃሚ ሆነዋል። እንቅስቃሴ የሚያደርጉትን ሴቶች የሰውነት እንቅስቃሴ ከማያደርጉት ጋር ስናወዳድር በተለይ እንቅስቃሴ የሚያደርጉት ከፍተኛ ጥቅም አላቸው የመጃጀት በሽታን ለመከላከል። ያንን ነው ያገኘ ነው። እና እንግዲህ ነገሩ ማመልከቻ አስገብተን ተወዳድረን አይደለም። ራሱ የዚህ የአልዛይመር በሽታ የምርምር ጥናት መጽሔት የቦርድ አባላት ባለፈው አንድ ዓመት ውስጥ ከማስታወስ ችሎታ ጋር የተደረገ ጥናት ያደረጉት የ2022 የምርምር ጽሁፎች እኛ ጥናት ነው የተመረጠው። እና ባለፈው ወር እንደዚህ ኢሜይል የደረሰኝ ከዛ በኋላ ይሄ ሽልማት ለእኔ ብቻ መሆን የለበትም ቢያንስ በእርግጥ እኔ ነኝ የመራው ጥናቱን። ግን የምርምር ጽሁፍቱን ስንጽፍ እንግዲህ ጽሁፍ ላይ መጀመሪያ የሚጽፍ አለ፣ ፈርስት ኦተር የሚባል አለ። እኔ ሲኒየር ኦተር ነኝ እና የመጀመሪያው ጽሁፍ ያለችው ጀርመናዊት ብዙ ስለደከመች ከእሷ ጋር መካፈል አለብኝ ብዬ እኔ ነኝ የጠየቅኩት እና ተቀብለውት በዛ መሰረት ነው። በእርግጥ ብዙ ነን እዚህ ላይ የተሳተፉት በሙሉ ምስጋና የሚገባቸው ነው በእውነት። ግን ቢያንስ ፈርስት ኦተር እና ሰላስት ኦተር የመጀመሪያው እና የመጨረሻው ቢካፈል ተገቢ ነው ብዬ ጻፍኩላቸው። እነሱም ተቀብሎት በዛ መሰረት ነው።
መልካም ፕሮፌሰር ዮናስ እንግዲህ ለዚህ ሽልማት ያበቃዎትን የምርምር ስራ ነው ያስረዱን። አልዛይመርስ በአብዛኛው እድሜ ገፋ ሲል በእርጅና ዘመን የሚከሰተውን ከትውስታ መጥፋት ጋር የተያያዘ የህመም አይነት የተመለከቱ በርካታ ጥናቶች አድርገዋል። አልዛይመርስ የማስታወስ ችሎታችን ላይ ይዝመት እንጂ ሌሎች አንጎል ስራዎች ላይም ሁከት ይፈጥራል። ከዚህ ቀደም በህመሙ ዙሪያ አንዳንድ ውይይት የማድረግ እድል በነበረን ጊዜ ያስረዱትን አስታውሳለሁ። ስለ በሽታው እንደው ገፋ አድርገን ከመነጋገራችን በፊት ስለ ጤናማው መሰረቱ ብንረዳና በንጽጽር ብንመለከት፣ ለምሳሌ ያህል አንዳንድ ጊዜ ምስል ከሳችነትን መፈለጉ፣ አብሮ ማዛመድ መጠየቁ ትውስታ ቀድሞውንም መፈጠር የሚችል ነው ወደሚል አነጋገር የሚሄድ አለ። ለመሆኑ አንጎላችን ውስጥ እንዴት ነው ትውስታ የሚቀረጸው? ገና ከመነሻው እድሜ መግፋትም ሳያስፈልገው በሌሎችም ምክንያት የመርሳት ችግሮች ሳይከተሉ መጀመሪያ እንዴት ነው አንጎላችን ውስጥ አትሞ የሚቀረው? በእለት ውስጥ የምናደርጋቸውን ወይም የሚገጥሙንን ጨምሮ ቀናት ሲቆጠሩ አንዳንዴም ወዲያውኑ አንዳንዱን ጨርሶ እንዘነጋለን። በአንጻሩ ለምን የተወሰኑት እናስታውሳለን?
እሺ፣ አመሰግናለሁ። ጥሩ ነው የጠየቀው። ስለ አንድ በሽታ ከመናገራችን በፊት ጤናማው አንጎል እንዴት ይሰራል የሚለውን ማየቱ በሽታውን ለመረዳት ያስችላል። እና አንጎላችን ውስጥ ተለያየ ክፍሎች አሉ። የግራ አንጎል ክፍል ቋንቋ ነው። የቀኙ የአንጎል ክፍል ደግሞ ብዙ ጊዜ ስለ ሴንስ ኦፍ ዲሬክሽን ማለት ነው። ከቢሮ ተነስተን መኪና ያቆምንበት ቦታ ለመሄድ የቀኙ የአንጎል ክፍላችን ውስጥ ያሉ የነርቭ ሴሎች በሚሰጡን አቅጣጫ ነው የምንሄደው ማለት ነው። ሌላው ፊት ለፊት ከግንባራችን ጀርባ ያለው ሱል ለማመዛዘን ለማቀድ በጣም አስፈላጊ የሆነው ነው። እና ሌላው ደግሞ ራሱ የአንድን ሰው ሰብእና ምን አይነት ነው የሚለውም እዛ ውስጥ ነው የሚቀነባበረው፣ ፐርሰናሊቲ የሚባለው። ሌላው እንግዲህ መሀል አንጎል ላይ የማስታወስ መረጃ የሚሰበሰብበት የአንጎል ክፍል ነው። ሂፖካምፐስ የሚባለው ነው። መረጃ ከሚሰበስበው የአንጎል ክፍል ከሱ ልክ ጎን ለጎን ጎረቤት የሆነ አንድ መዋቅር አለ፣ አሚግዳላ የሚባል። እሱ ደግሞ በውጭው ዓለም አንድ መረጃ አንድ የምናየው ነገር ኢሞሽናል ቫዮለንስ ማለት ምን ያክል ስሜት ላይ ተጽዕኖ እንዳለው የሚለካው እና የሚመዝነው የአንጎል ክፍል ነው። ለምሳሌ ያክል አንድን ሰው በፈረንጆቹ አቆጣጠር መስከረም 11/2001 ዓመተ ምህረት የት ነበርክ ብትለው ብዙ ሰው ያስታውሳል። እድሜያቸው ከ30-40 ዓመት በላይ የሆኑ ሰዎች፣ ምክንያቱም የዛን ቀን ከፍተኛ የሆነ አደጋ ኒውዮርክ ውስጥ ስለደረሰ በውጪ ለምናየው ነገር ወይም ለምንሰማው ነገር የስሜቱ መጠን የሚለካበትና የሚመዘነው በዚህ በአሚግዳላ ነው። እና በእንግሊዝኛ ኢሞሽናሊ ሴሊየንት በጣም ከፍተኛ የስሜት ትርጉም ያላቸው መረጃዎች ይታወሳል። ብዙ ጊዜ እነሱን ነው የምናስታውሰው። እና በዛ መሰረት ነው እንዴት ነው መረጃ ይቀመጠው አንጎል ውስጥ የሚለው። አንጎል ውስጥ አንድ ኮሊነርጂክ የሚባል ሲስተም አለ። ያ መዋቅር የሚጠቀመው ኬሚካል አለ፣ በተለይ አሴቲል ኮሊን ይባላል። ይህ ኬሚካል በአይናችን፣ በአፍንጫችን፣ በጆሮአችን፣ በመዳሰስ፣ በመቅመስ ከውጭ የሚመጡ መረጃዎችን አንጎል ውስጥ ወደ መረጃነት የሚቀይረው ልክ እንደ ስክሪፕቶ የሚያገለግለው የአሴቲል ኮሊን የሚባለው ነው። እና ከመጃጀት በሽታ ወይም አልዛሃይመር ከሚባለው ጋር ተያይዞ ያለው በሽታ በተለይ እነዚህ እንደ ስክሪፕቶ የሚያገለግሉት ነገሮች፣ ቀለሞቹ እነሱን የሚሰሩት የነርቭ አካላት ባልታወቀ ምክንያት እየተዳከሙ፣ እየጫጩ፣ እየቀጨጩ፣ እየሞቱ ሲመጡ መረጃ በደንብ ስቶርድ አይሆንም። አንድ ነገር ደግሞ በአግባቡ መጋዘን ውስጥ ካልገባ አንድ ነገር በኋላ አስታውሶ ማውጣት አይቻልም።
ያላስቀመጡትን ማግኘት የለም
አይቻልም። ልክ ነው፣ ልክ ነው። እና ይሄ እንግዲህ የተለያየ አንጎል ክፍል ነው። በአጠቃላይ ጤናማ አንጎል ምን ምን ይሰራል ደግሞ ፋንክሽን በአጠቃላይ ትል፣ አንደኛ ማሰብ፣ ሁለተኛ ስሜት መፍጠር፣ የተለያዩ ስሜቶችን መፍጠር፣ ሶስተኛ የኤሌክትሪክ ኃይል ማመንጨት፣ እንደ አባይ ወንዝ እንደ ጌርድም ማመንጫ ባይሆን በትንሹም ቢሆን የሰው አንጎል ውስጥ ኤሌክትሪክ ያመነጫል። እና ኤሌክትሪክ የማመንጨት ስራ ሲዛባ ሚጥል በሽታ ያመጣል። ይሄ የመረጃ በአግባቡ አስቀምጦ ሰብስቦ ማውጣት አለመቻል ሲሆን ደግሞ የአልዛሃይመር በሽታ ወይም የመጃጀት ወይም የመርሳት በሽታ ሊመጣ ይችላል። ሌላ ከግንባራችን ጀርባ ያለው የአንጎል ክፍል ደግሞ ብዙ ጊዜ ለፕላን ሀሳብን ለመሰብሰብ አንድን ነገር ለምሳሌ ይሄ ነው ስልክ ቁጥር ብለህ አንድ ሰው ስትነግረው ያንን ቶሎ ለማቀነባበር የሚጠቅመው የአንጎል ክፍል እሱ ነው። እሱ ደግሞ አንዳንዴ ለአንድ ሰው ስራ ብዙ ይሆናል፣ በአንድ ጊዜ እንደ 5-6ቱን ልስራ የሚል ሰው ልበቢስ ይሆናል። እንግዲህ ይሄ አልዛሃይመር ሳይሆን ልበቢስነት ብዙ ጊዜ
ዚያዊን ነው
ሀሳብ መከፋፈል ቀና በአንድ ጊዜ ብዙ ነገር ለመስራት ከመፈለግ ወይንም ደግሞ በሆነ ነገር ተበሳጭቶ አንድ ሰው የሆነ መረጃ ብትነግረው ሀሳቡ አይሰበሰበለትም። እና ይሄ ግድ አልዛሃይመር አይደለም፣ ይሄ ጊዜያዊ ትራንዚየንት የሆነ ከስሜት መመሰቃቀል እና አቅምን ካለማወቅ ነው። አጋኖ ብዙ ነገር ለመስራት የሚፈልጉ ሰዎች አሉ። በአንድ ጊዜ እሱ እንደሱ አይነቱ አልዛሃይመር አናየውም፣ ሌላ ትርጉም ነው ያለው።
መልካም። የትውስታ ነገር ብዙም ያነጋግረን ይመስለኛል። አንዳንድ ጥያቄዎችን ዘግየት ብያነሳለሁ። የአልዛይመርን በሽታ ካነሳን አይቀር ግን የህመሙንም ሁኔታ ጀመር አድርገውታልና አልዛይመርስ በሽታ አንድ ሰው ሲከሰትበት እንግዲህ በዋናነት የትውስታ አቅሙን ማጣቱ ነገሮችን ማገናኘትና አገናዝቦ መመልከት ቀደም ሲል ያደርጋቸው የነበሩ ነገሮች ማቃቱን ጎልቶ የሚታዩትን እናስብ እንጂ ሌሎችም የአንጎል ስራዎች ይታወቃሉ ተብሎ ይታመናልና ምንድን ነው በተጨባጭ አልዛይመርስ የያዘው ሰው የሚገጥመው ችግር ወይም የበሽታ አይነት? ምናልባትም ደግሞ ከአንዱ ወደ ሌላው ይለያይም ከሆነ ምን አይነት ጠባዮች፣ ምን አይነት ሁኔታዎች ይከሰታሉ? ቀለል ያለ ከሚባለው እስከ ጠናው ድረስ
እንግዲህ አንጎል ውስጥ አሁን የተረዳነው ያለው ነገር አንድ ፕሮቲን አለ፣ ቤታ ይባላል። አንጎል ውስጥ በሚከመርበት ጊዜ የአንጎል ሴሎችን ይገላቸዋል። እና ለምሳሌ አሁን የሰውን ፊት አይተን ይሄ ሰውዬ እከሌ ነው ለማለት የሚያስችሉ የነርቭ ሴሎች አሉ። ለምሳሌ አንድ በሽተኛ ነበር፣ ከኒውዮርክ የመጡ ነጋዴ ናቸው። እና ሰውየው የሚስታቸውን ፊት መለየት አቃታቸው፣ የሰውን ፊት መለየት አቃታቸው። እና ከዛ ምርመራ ስናደርግ የአንጎል ምርመራ መሳሪያ በኤምአርአይ ስናይ የሰውን ፊት አይተን ይሄ ሰውዬ እከሌ ነው ለማለት ለመተርጎም የሚያስችለው የአንጎል ክፍል ይሄ ፊዚፎርም ጋይረስ የተለያየ ስሞች አሉት፣ እዛ ጋ ያሉት የነርቭ ሴሎች በተለይ እነሱ ወድመዋል፣ ጠፍተዋል። እና ሌላው ደግሞ በአጋጣሚ ሌላው ይሰራል። ስለዚህ ምንድን ነው ያልናቸው? ለምሳሌ አንዴ ወደ ላስ ቬጋስ ልንሄድ ነው እኔና ሚስቴ እና በዚህ ያለ አይክ እንግዲያው ስትወጣ ሸብቅ እና ድምፅ አሰሚ ያለ በድምፅ የሚመጣውን መለየት ይችላል። በሽታ የሚመጣውን መለየት ይችላል። ሌላው ደግሞ የሰው ፊትና እቃ ለመለየት የሚሰሩት የአንጎሎች ይለያያሉ። ስለዚህ ቀይ ሻርፕ አድርጊያለ ሚስቱን ከአንገትሽ ላይ ቀይ ሻርፕ እና ያንን ሲያይ ወደ አንቺ ጋር እንዲመጣ እንዳይጠፋፉ ማለት ነው። እንግዲህ ላስ ቬጋስ በጣም ገበያ ነው እና የትኛው የአንጎል ሴሎች ቀድሞ ሞቱ የሚለው በአጋጣሚ ሆኖ መጀመሪያ የሚሞቱት የማስታወስ ስራ የሚሰራው የአንጎል ክፍል ነው። ምክንያቱም ሂፖካምፐስ የሚባለው ሲኤዋን የሚባለው በተለይ እነሱ በጣም ቀልጣፋ ታታሪ ሰራተኞች ናቸው። እነዛ ውስጥ ያሉት የማስታወስ ስራ የሚሰሩት አንጎል ክፍል የሚሰሩት እና ከመጠን በላይ በከፍተኛ ፍጥነት ለሚንቀሳቀሱ እነሱ በዛ ይጋለጣሉ። እነሱን በምግብም በደምም በግሉኮስ በተለያየ መንገድ አንጎል እነሱን መንከባከብ እና መመገብ አለበት። ቨልነራብል ይጋለጣሉ ተደናቅፎ ለመውደቅ ለመሞት። ለዚህ ነው በመርሳት የሚጀምረው እንጂ እዛ ሌሎች አሉ። አንዳንዱ ከሌላ ቦታ ሊጀምር ይችላል። ለምሳሌ አሁን ኖርዝ ዌስት ቺካጎ አሉ። እሳቸው ያንድ ያገኙት ነገር መናገር ቀስ እያለ እያቃተው ሊሄድ ይችላል። ጥሩ ሊያስታውስ ይችላል፣ ጥሩ የሰው ፊት ማወቅ ይችላል። ግን ሳቡን መናገር እና ቃላት አቀነባብሮ በአፋችን እንዲወጣ የሚያደርገው የአንጎል ክፍል ከሌላው ቀድሞ ይቀጭጭና ይሞታል። እና ይሄ በእንግሊዝኛ ፕራይመሪ ፕሮግሬሲቭ ፌዝ ይባላል። ስለዚህ እንደ ቦታው
እንደ ተጎዳው የአንጎል ክፍል ነው ውጤቱም ይታያል።
ልክ በጣም ልክ ነው
ፕሮፌሰር ዮናስ። እንግዲህ ቅድም የትውስታን ነገር የብዙዎችን ቀልብ የሚስብ ብዙዎችም የሚነጋገሩበት ይመስለኛል። በዚህ ሰዓት ይህን ውይይታችን የሚከታተሉ አድማጮችም በቤተሰብ ውስጥ እንደ ዘንጋት ነገር ተደጋግሞ የሚገጥመው ወይም ደግሞ ቅድም እንዳነሱት እድሜ ገፋ ካለ በኋላ በመጃጀት እድሜ ውስጥ በዛ ውስጥ የሚከሰተውን የሚሆን ባዘቦቱ በለት ተለት ቀድም ጨረፍ ጨረፍ ያደረጓቸው የሚገጥሙት አንዳንድ አጋጣሚዎች አናጣምና ከልባምነት ወደ ልበ ቢስነት የሚኬደው አንዳንዶች በጣም ከረጅም ጊዜ በፊት የተከሰተ ሰው ብዙም የማያስታውሰውን ለይተው የሚያስታውሱት አለ። የራሳቸውን የልጅነት እድሜ ገጠመኞች ጨምሮ በጣም ጥቃቅን ነገሮችን በሚገርም ዝርዝር እንደ ስዕል የሚስሉ ሰዎች አሉ። ቀድም የሆነውን የሚረሱ አሉ። አንደኛ የቅርብ ጊዜ መርሳትና የቆየ ጊዜ መርሳት ራሱን በህመም ውስጥ የሚፈረጅበትንም አነጻጽረው፣ ሁለተኛ መቼ ነው መዘንጋት በህመምነት የሚፈረጀው? ካዘቦቱ ከለት ተለት ፈተናነት አልፎ ይሄ ችግር ነው ትኩረት ይሻል ባለሙያ ማግኘት ይሻል የሚባለው በእድሜ ባልጠኑ ሰዎችም በወጣቶችም ጭምር ማለት ነው።
አድማጮች አሉላ ከፕሮፌሰር ዮናስ እንዳለ ገዳ ጋር የጀመረው ቃለ ምልልስ አልተቋጨም። ዘለክ ካለው ወጋቸው ቀሪውን በተከታይ ፕሮግራማችን እናቀርባለን። ሙሉውንም በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን ፕሮፌሰር ዮናስን እናመሰግናለን።
ወንጀት ብሩሽ ያለካቸው ስዕሎች ብትባይ ምንድነው ፈጥኖ የሚከሰትልሽ?
በእርሳስ አለያም በሌላ ለመሳያነት በዋለ ቁሳቁስ የተሳለ ስዕል ይሆን?
እኔም የሚከሰትልኝ የሚመስለኝ እንደሱ ነው። ነገር ግን ወዲህ ነው ነገሩ። ተፈጥሮን እንደ መሳሪያ በመጠቀም በንፋስ፣ በውሃ፣ በመሬት ስበት ጭምር አማካኝነት የተሳሉ ስዕሎች ናቸው።
በንፋስ አልከኝ? በእጅጉ የሚስብ ይመስላል። ከእንግዳ ጋር ወዳደረጋችሁት ቃለ ምልልስ ተወስደን
መልካም ቆንጅት መክብብ ወዳጆ ይባላል ሳሊው እንግዳችን። ለዛሬ ባጭሩ ወደምንተዋወቅበት ቆይታችን ነው የምናመራው። መክብብ ከረጅም ጊዜ በኋላ መገናኘታችን ነው። ዋሽንግተን ዲሲ አካባቢ የጥበብ ስራዎቻችሁን በምትተሳዩባቸው አጋጣሚዎች ከዚህ ቀደም የፕሮግራማችን እንግዳ ሆነ ቀርበ ታውቃለ። ነገር ግን ብዙ አመታት ሆነዋል። በጽንሰ ሐሳብም ደረጃ አዲስ ይመስለኛል። ከአዲስ ስራ ጋር ነው ብቅ ያልከው። ጽንሰ ሐሳቡን ባስተዋወቅበት ጽሑፍ ላይ የእይታ ቋንቋ እና ተፈጥሮን ተጠቅሞ ስዕልን ስለመሳል ትወያያለ። ብሩሽ ሳይኖር የሚሰራ የስዕል አይነት ነው የምትናገረው። ውሃ፣ ንፋስና የመሬት ስበት ግብአት መሆን ይችላሉ። ያለ ብሩሽ ስዕል ይሳላል እያልከን ነው። እንግዳም የተለየም አቀራረብ ነውና እስኪ ጽንሰ ሐሳቡን ከመሰረቱ አስረዳን። መሰረታዊውን ጽንሰ ሐሳብ ብታስጨብጣለ።
በጣም ጥሩ። በጣም አመሰግናለሁ አሉላ ላቀረብክልኝ ጥያቄና እድሉን ስለሰጠኝ። በመጀመሪያ ጠቅላላ ጽንሰ ሐሳቡ መነሻ የሆነው ከመጽሐፍ ቅዱስ ቃል ላይ የተወሰደ ነገር ነው። እግዚአብሔር የሰው ልጅን እንዴት ፈጠረ የሚለውን ያየሁበት አንግል። እግዚአብሔር የሰው ልጅን ከምድር አፈር አንስቶ በውሃ ወደ ጭቃነት ቀይሮ አስትንፋሱን አፍንጫው በማለት ሕያው አረገው ሰው ሆነ ተብሎ በቤተ ክርስቲያን ውስጥ አስተምሯል። እንግዲህ የረጅም ዓመት የስዕል ቆይታ ላይ ስለነበርኩኝ አዲስ መንገድን ራሴን ሆኜ ደግሞ መቅረብም ስለምፈልግ ከራሴ ጋር መወያየትም ስለነበረብኝ ብዙ ሰዓት ከራሴ ጋር ጠፋለሁ። በተጨማሪም ደግሞ የምኖርበትንም ዓለም ለመረዳት ሞክራለሁ። ምንድን ነው እየሆነ ያለው? ምንድን ነው አሁን ያለን የደረስንበት ወቅት? ለዛ መፍትሄም የሚሆን ነገርም አብሬ ማቅረብ የሚል መነሳሳት በውስጤ አደረ። ከዛ ነው እንግዲህ ንፋስን የመሬት ስበትንና ውሃን አካትቼ የሚታይ ተፈጥሮውን ላንድስኬፕ ወይም መልክዓ ምድርን በእነዚህ በሶስት መሳሪያዎች ብሩሽን ሳልጠቀም ወይንም ሌላ የመሳያ ዘዴ ሳልጠቀም መሳያ ዘዴዎች እራሳቸው በአይን ማላያቸው ግን የሚታዘዙኝ ስለነበሩና ከኔም ጋር ያን አይነት ቁርኝት ስላላቸው እግዚአብሔር በዚህ መልኩ ፈጠረኝ ስለማምን በዛ መልኩ ደግሞ በተፈጥሮ ቱልስ በተፈጥሮ ቁስ መልሶ የመሳል ሙከራ ላይ እንደተውታውን። እንግዲህ
መልካም መክብብ፣ ከዚህ ቀደምም ብዙ ጊዜ የተለዩ ነገሮችን ለመስራት የተለዩ አስተሳሰቦችን እንደ ሳሊ እንደ ኪነ ጥበብ ሰው ለማሳየት ተሞክራለ። በጣም ተለየ መሆኑና ከዚህ ቀደም ከምናውቃቸው ከተለመዱ መንገዶች ወጣ ያለ መሆኑ ምናልባት እንደው ድንገት ከተጨበጠው ነገር ይወጣ እንዳይመስል በተለይ ደግሞ ስዕሎችን ሳይ ለሚያዳምጡ በዚህ ሰዓት ለሚከታተሉ አድማጮች ቀረብ ለማድረግ ያህል ውሃ፣ ንፋስና የመሬት ስበት ቀደም እንዳልከው በምሳሌነት ወስደ የተፈጥሮ መሳሪያዎች መልሰው ተፈጥሮን እንዲስሉ የምታደርግበት ዘይቤ ምን ይመስላል? እንዴት ነው የምትስለው? አንድ የተፈጥሮ አቀማመጥን ወይንም የተፈጥሮ ተክልን ወይንም ተራራን መሬትን ሰማይን የምትስል ከሆነ እዛ ላይ እነኚህን መሳሪያዎችን እናርጋቸውና ውሃን ፋስና የመሬት ስበት በብሩሽ ቀለም ተቀብቶ ሸራ ላይ ማየቱ ቀርቶ እንዴት አርገነው እነኚህን ከተቀመ ስዕሉን የምትፈጥረው እንደው በተወሰነ ደረጃ መልከት ብናረገው?
በጣም ጥሩ። እንግዲህ መልክዓ ምድር መጀመሪያ ውስጥ የሚካተቱ ሰብጀክት ማተርስቶች አሉ። ሰማይ እንዳልከው፣ መሬት፣ ዛፎች፣ እነዚህ መልክዓ ምድር ገጽታዎች አሉ። እንግዲህ ከነዛ ገጽታዎቹ አስቀድሜ ሰማይ ነው በተወጠረው ሸራ ላይ ለመስራት እንሞክረው ማለት ነው። ሂደቱ እንደዚህ ነው። መጀመሪያ ቀለሞቹ ራሳቸው ፒግመንቶቹ ከመሬት አፈር የተገኙ የተፈጩ ዱቄት የሆኑ ቀለሞችን በውሃ በጠብጣቸዋለሁ። እነዛም በውሃ የበጠበጥኳቸው በተለያየ ባኬት ውስጥ በተለያየ ኩባያ ውስጥ በውሃ በጠብጠውና ወደ ካንቫሱ ላይ እደፈዋል። ከደፈዋት በኋላ በእስትንፋሴ እያልኩኝ ካንቫሱ ላይ ማኔጅ ማድረግ፣ ሰማይን እንዲፈጥርልኝ ማድረግ፣ ቀለሞችን ቅርጽ እንዲሰጥልኝ፣ የዳመናን ቅርጽ እና የሰማዩን ጥልቀትና ቅርበትን በመበጠብጠው ቀለም ላይ ወስነዋል። እንደ ሰዓሊ ለቀረበው ሰማይ ምን አይነት ሰማያዊ እንደሚይዝ፣ ለራቀው ሰማይ ምን አይነት ሰማያዊ እንደማደርግ መጀመሪያ ወስንና ያንን እደፈዋል። ከዛ በኋላ እርጥ በማለት በእስትንፋሴ ቅርጽና ቦታዎችን እንዲይዝ አደርጋለሁ። ከዛ እንዲደርቅ እጠብቀዋለሁ። ከደረቀ በኋላ የሚቀጥለው ሌየር ላይ በሚቀጥለው ፕሮሰስ ውስጥ ተራራውን እሰራለሁ። እዛም ላይ ለተራራው የሚሆን ቀለም ከበጠበጥኩኝ በኋላ እንግዲህ ተራራ ላይ የተለያየ ቀለሞች ይኖራሉ። እነዛን በጠብጣቸው እና ደፋቸዋለሁ በምፈልጋቸው ቦታ። አሁን በብሩሽ ያንን ከቦታ ቦታ ከማስያዝ ይልቅ በንፋስ ደፍ በማለት ቦታውን እንዲይዝ አደርጋለሁ። ይህን ፕሮሰስ ከጨረስኩ በኋላ ዛፎች እንዲበቅሉ ነው የማደርገው። በዚህን ጊዜ ነው የመሬት ስበትን የምጠቀመው። ቀለሙን ዛፎቹ በሚበቅሉበት ብዬ ባሰብኩበት ቦታ ላይ ጠብ ካረኩት በኋላ ካንቫሱን ከአንድ አቅጣጫ ቀና አረገዋል። በዚህን ጊዜ ቀለሙ እንደ መዝነብ እያለ ወደ ታች እየተንሸራተተ ይሄዳል። ያኔ መስመር ይሰራል ነው። አሁንም እንግዲህ ተነቀቃለሁ ወደሚፈልገው አቅጣጫ እንዲሄድልኝ በካንቫሱን ወይም ሽቶት ሸራውን አቅጣጫውን ወደ ቀኝና ግራ ወደ እያረኩኝ እንደምፈልገው መስመር እንዲያረግልኝ አረጋለሁ። በዚህ ሂደት ነው እንግዲህ ቀለም እየደረቀ እንደገና ደግሞ ወደ ቅርንጫፉ ስመጣ አረንጓዴ የተለያዩን አረግና አሁንም ምፈልጋቸው ቦታ ላይ ካንጠባጠብኩት በኋላ እርፍ በማለት ማኔጅ አርግ እዛ ላይ እንደ ቅርንጫፉ እንዲወጣልኝ አረጋለሁ። ጊዜ የሚፈጅ ነው። በአንድ ጊዜ አይሰራም። እንዲደርቅ መጠበቅ አለብን። አትሊስት ትንሽም ላለች የብትሆን ፕሮሰሱ ከአምስት ቀን በላይ መሆን አለበት። ትልቅ ደግሞ ሲሆን እንደዚሁ ብዙ ጊዜ ይፈጃል። ግን ከብሩሽ ይልቅ ተፈጥሮ ራሱ እማላያቸው፣ አሁን የመሬት ስበትን አናይ፣ ንፋስን አናይ፣ እማላያቸው ነገሮች ናቸው ሲሰሩልኝ እንግዲህ ያን ውጤቱን የሚሰጡኝ ማለት ነው። እና አሰራሩ ይህን ይመስላል። ቀጥሎ ደግሞ ውሃ ምንድን ነው አንዳንድ ቦታ ላይ ብለንድ እንዲያርግ እንዲያያዝ ቀለሞቹ ተያይዘው ተዋህደው እንዲመጡ በመሀላቸው በሁለት ቀለሞች መካከል ውሃውን ይደፈዋል። ያኔ ከላይም ከታችም ቀለሙን እየወሰደ ለምሳሌ ሰማይ ላይ ሊሆን ይችላል፣ ዳመና ላይ ጠንካራ ቀለምና በጣም ላይ የሆነውን ቀለም አፍስሼ ጎን ለጎን መሀሉ ላይ ውሃ ሳደርገው ያ ሁለቱን ቀለሮች በመሳ ነጣ ያለውን ከታች ጠቆር ያለውን ከላይ ስቡ መሀል ላይ የሁለቱን ቶን የጠበቀ የሳሳ ቀለም በመሀላቸው ይፈጥራል። ያ ምንድነው ግሬዲሽን ወይንም ቫሊዩ ኦፍ ከለር እንዲኖረው ያደርጋል። ከአንድ ቶን ወደሚቀጥለው ቶን እየተሻገረ እንዲሄድ ያደርግልኛል። ሶስተኛ አራተኛ ቀለም በመሀል ይፈጥርልኛል ራሱ ውሃው ማለት ነው። ንፋሱ ደግሞ ቅርንጫፎችን እና የዛፎቹን ዲቴል ነገሮች እየፈጠረልኝ ይመጣል። እነዚህ የሚፈጠሩት ነገሮች በተፈጥሮ ነገር ነው እና በእጅ እንዳልተሰሩ ያስታውቃሉ። እንደገና ደግሞ ዲጂታል የመምሰል ባህሪ አላቸው። ስታያቸው ዲጂታል ላይ በኮምፒውተር ወይም በሌላ መልኩ እንደተሰሩ መስለው ይቀርባሉ ማለት ነው። ይህ ያለንበትን ኤራ አሁን ያለንበትን የዲጂታሉ ኤራን በስዕል ውስጥ የማካተት ባህሪም አለው ማለት ነው።
መኩብ በርግጥ የተለየ ከዚህ ቀደም ባልተሞከረ ምናልባት ከዚህ ቀደም በሌላ ቦታ ተሞክሮ ታይቶ እንደሆነ አላውቅም። እኔ እስከማውቀው ድረስ ከዚህ ቀደም ያልታየ ነገር ፍጹም ተፈጥሯዊ ወደሆነ አቅጣጫ የመራ የሙከራ ወይም ኤክስፐሪመንት የሚባለውን ነገር እያደረክ ነው። በዚህ ውስጥ ደግሞ ሌላ ላቅ ያለ ዓላማ ለማስተላለፍ የፈለግከውን በጽሑፍህ በውይይትህ ያሰፈርከውን የመመልከት እድል ገጥሞኛል። በህይወታችን ተክሎች እና የተፈጥሮ ሚና ማጉላት፣ የከባቢ አየር ብክለትን መከላከል እና ለተፈጥሮ ክብካቤ የኪነ ጥበብ ሰው ድርሻ ያለው የሚል ጽንሰ ሐሳብም በውስጡ እንዳዘለ የሚያመላክት ነገር ተረድቻለሁ። ለቅምሻ ያህል ባደረግነው በዚህ ምጥን ውይይት ይልቁንም ደግሞ ስዕል የሚታይ ነው እና የሚያጓጓ ብዙዎችም ይበልጥ ለመረዳት የሚፈልጉት ማየትም የሚሹት ይመስለኛል። አድማጮች የምናወራውን ነገር መመልከት በሚችሉበት በሬዲዮ ቲቪ ፕሮግራማችን በተግባር ከምናየው ጋር አዛምደን ለመነጋገር በቀጠሮ እንለያያለን። ለአሁኑ ለጊዜ አመሰግናለሁ። እግዜር ይስጥልኝ።
በጣም በጣም አመሰግናለሁ። እግዜር ይስጥልኝ።
ዛሬ ዝግጅታችን በጣም በርከት ሳይል አልቀረም።
ትክክል ብለሻል ቆንጅት። ለዛሬ ካሰብናቸው ዝግጅቶች ሁለቱን ማሳደር ግድ ሊሆንብን ነው። ከገጣሚ ፍቅር ተጸጋይ ጋር ያዝነውና አሜሪካውያንን ጭምር በማሳተፍ ዋሽንግተንና አዲስ አበባን የሁለቱን አገር ህዝቦች ግንኙነት የማጎልበት ትልም ያከለው ሩጫ በአሜሪካ የተሰኘው ፕሮግራም አዘጋጆች እቁ የኦሎምፒክ አትሌት አሰፋ መዝገቡ፣ የታላቁ ሩጫ የቀድሞ ስራ አስኪያጅ አቶ ኤርሚያስ አየለና ሌላው የዩናይትድ ስቴትስ አጋራቸው በሚኖርባት የሜሪላንድ ክፍለ ግዛት ፖለቲካ የነቃ ተሳትፎ የሚታወቀው አቶ ጥበቡ አሰፋ ጋር የጀመርነውን ወግ አስታውሰን በሚቀጥለው ፕሮግራማችን ይዘልን መለስ ቀጠሮን ያዝ። አሁን የራዲዮ መጽሔቱ ንጉሴ አክሊሉ ለሚያዘጋጀው ቅንብር ወደ አዲስ አበባ። ንጉሴ አክሊሉ በምሽቱ የታሪክ ማስታወሻ ዝግጅቱ 6 አስርታት ወደ ኋላ በሐሳብ ባቡር ወደ 1960ዎቹ ይወስደናል።
አሉላ፣ ዛሬም መስኮቴ ሲከፈት ይዤ ብቅ ያልኩት የግማሽ ሜታ ዓመት ታሪክ ነው። እዚህ ዕድሜ ላይ የደረሱ ሁሉ ታሪኩን ሰምተውት ካልሆነ በስተቀር ያስታውሱታል ብዬ አልገመትም። አድማጮቼ፣ አዘጋገቤ በቀድሞቹ ጋዜጠኞቻችን አዘጋገብ አይነት ስለሆነ ይህንን ልብ ይሏል። እንደ ትናንት ሐምሌ 16 ቀን 1964 ዓመተ ምህረት ከታላቁ የምኒልክ ቤተ መንግስት ስር በመትገኘው በደብረ መንክራት ስዕል ቤት ኪዳነ ምህረት ቤተ ክርስቲያን ቅጥር ግቢ ውስጥ ነበሩ። በዚሁ ዘመን ታዋቂነትን አትርፈው የነበሩት በዘመኑ ዝነኞቹ የኢትዮጵያ ሬዲዮ ጋዜጠኞች አሳምነው ገብረወልድና አቶ ሰለሞን በቀለም ለሥራ መጥተው አብረው ነበሩ። ግቢው ውስጥ አነስ ያለ ድንኳን ተተክሏል። ሁለት ቋሚ ማይክሮፎኖች እና የድምጽ ማጉያዎች ስፒከሮች ማለት ነው ራቅ ራቅ ብለው ተተክለዋል። ልብሰ ተክህኖ የለበሱ ቀሳውስትና ዲያቆናት ብሩክ ዘይመጽ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ይዘምራሉ። ንጋት አብሳሪ የሆነው ጎህ እየቀደደ ሰማዩም እየቀላ ነው። ቀሳውስትና ዲያቆናት የወርቅ የብር መስቀልና ጽና ይዘው ልዩ ድባብ ባለው ጃንጥላ ታጅበው አካባቢውን በማዕጠንት አውደውታል። ሊቃውንትና መዘምራን በጸናጽል በከበሮ በጭብጨባ በልልታና በሆታ ታጅበው ዙሪያውን ሞቅ ደመቅ አድርገውታል። ወጣት የሰንበት ትምህርት ቤት ተማሪዎች የዘንባባ ዝንጣፊ ይዘው በእግዚአብሔር ስም የሚመጣ የተባረከ ነው እያሉ እየዘመሩ ነው። የታላቁ ቤተ መንግስት ግቢ በሩ ወለል ብሎ ተከፈተ። ክብር ዘበኞች በሶምሶማ አይነት ሩጫ ወደ ቤተ ክርስቲያኑ ቅጥር ግቢ ውስጥ ዘልቀው ገብተው ቦታ ቦታቸውን ያዙ። የ80 አመቱ የእድሜ ባለጸጋ የኢትዮጵያ መሪ ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በልዑላንና ልዑላት ታጅበው ብቅ አሉ። እልልታው፣ ጭብጨባው፣ ዝማሬውና የከበሮና የጸናጽል ምቱ ቀለጠ። ከገበርዲን ካባቸው ጋር የተላበሱትን የክብር ዘቡን አይነት ባርኔጣ ወደ ላይ ከፍ ያደረጉና ለምእመናንና ለቀሳውስት ለካህናት ሰላምታ እየሰጡ የፓትርያርኩን መስቀል ስመው ቤተክርስቲያን ውስጥ ገብተው ዙፋናቸው ላይ ተቀመጡ። የቅዳሴው ስነ ስርዓት በፓትርያርክ ብፁዕ ቅዱስ አቡነ ቴዎፍሎስ መሪነት እየተካሄደ ነው። በእውነቱ በዚህ ዕለት የኢትዮጵያ ሬዲዮ ከዚህ በፊት አድርጎት በማያውቀው ሁኔታ የዘምሌ 16 የንጉሠ ነገሥቱ 80ኛ ዓመት የልደት በዓል አከባበር የቅዳሴውም ሆነ በዛ የሚከናወነው ስነ ስርዓት በቀጥታ ስርጭት በኢትዮጵያ ሬዲዮ እየተላለፈ ነው። ቀደም ብዬ የገለጽኳቸው አንጋፋ ጋዜጠኞችም ለዚህ ነው የመጡት እና ንጉሠ ነገሥቱ በእውነቱ በዚህ ዕለት ይችለት ታላቅ ዕለት ነበረች። ህዝቡ ብዙ ነገር ይጠብቃል። ስልጣናቸውን ለተተኪ ይሰጣሉ። ዘውዱ እንደምልክት ሆኖ ከላይ ይቀመጣል። በህዝብ የተመረጡ የፓርላማ አባሎች ፓርላማ ይገቡና በእነሱ የሚመረጥ ጠቅላይ ሚኒስትር እንደ እንግሊዞቹ ማለት ነው አገሪቱን ይመራል የሚል ብዙ ተስፋ ነበረና ንጉሠ ነገሥቱ ያን ዕለት ስልጣን እንደሚያስረክቡ ለህዝቡ በይፋ ያሳውቃሉ ተብሎ ተጠብቆ ነበር። ነገር ግን የቅዳሴው ስነ ስርዓት ከተከናወነ በኋላ እሳቸው እግዚአብሔር እስከፈቀደ ድረስ በስልጣን ላይ እንደሚቆዩ ገልጸው በዚሁ ስነ ስርዓቱ እንደ ተጠቃለለ አስታውሳለሁ። ንጉሠ ነገሥቱ በቤተ መንግስታቸው ከአውሮፓ ለዚሁ በዓል ተዘጋጅቶ መጣ የተባለውን ኬክ ሲቆርሱ ሻምፓኝ ሲከፍቱ በኢትዮጵያ ቴሌቪዥን መስኮት በወቅቱ ተከታተለናል። በዚያን ጊዜ መለዮ ለባሹ ሳይቀር ኃይለ ሥላሴ ለዘላለም ይኖር ያለ ባርኔጣውን መለዮውን ያነሳ እንደነበረ እናስታውሳለን። አድማጮቼ ጨዋታን ጨዋታ ትዝታንም ትዝታ ያነሳውልና በዚያው አመት ጥቅምት 1964 ዓ.ም የኢትዮጵያ ጠረጴዛ ኳስ ተወዳዳሪ ወጣቶች ቻይና ሄደው ተመልሰው ነበርና ንጉሠ ነገሥቱ በቤተ መንግስት ተቀብለው አነጋግረዋቸዋል። በዛን ጊዜ እንግዲህ የነበረው ሁኔታ በወቅቱ በተወዳዳሪነት ተጉዞ የነበረው አንጋፋና ታዋቂ ጋዜጠኛ ያዋሬው ልጅ ሰለሞን በቀለ ታሪኩን እንዲህ ያስታውሳል።
የኢትዮጵያ ጠረጴዛ ቴኒስ ፌዴሬሽን ተቋቁሞ ወደ ቻይና ለመሄድ በቃን። ያኔ የኢትዮጵያ ጠረጴዛ ቴኒስ ፌዴሬሽን አልነበረም። በዚህ ምክንያት ለመጀመሪያ ጊዜ ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ጋር አራት ኪሎ የሚገኙ ጽሕፈት ቤታቸው ገብተን አነጋግረናል። ታላቁ ቤተ መንግስት ማለት ታላቁ ቤተ መንግስት ነው። የዛን ጊዜ ዞን የሄዱት አቶ ድመቃቸው ናቸው። አቶ ድመቃቸው ዘው ሲሄዱ እኛ የቤተ መንግስት ነገርም አናውቅም፣ ምንም የምናውቀው ነገር የለም፣ ብቻ ግቡ ተባልን። ገባ አንዳንድ ነገሮች ላይ ስፖር ምንድን ነው የሚል ጥያቄ ጠየቁ። በፈረንሳይኛ ስፖር ማለት ስፖርት ነው። ግን ይህ ጥያቄ እንግዲህ የቀረበው አቶ ድመቃቸው ነው። አቶ ድመቃቸው ከዛ በላይ ወርቁ ሰው ሁሉ እናውቃለን። እሳቸውም መልስ አይሰጡም። በኋላ ወጥተን ስንጠይቅ አቶ ድመቃቸው መልስ አይሰጡም። እንጃ ነው እንደዚህ አይነት ጥያቄ ጠየቁ ምንድን ነው ብለን አቶ ሰይፉ ገዥን ጠየቅም። እሱ ፖለቲካል ሳይንስ ምርምር ነበር ያለ። አይ ተቆጥተው ነበር ይሄ ስፖርትን አታውቅም ማለታቸው የሚል ትርጓሜ ተሰጠ። እና የተቆጡበት ዋናው ምክንያት ከኛ በፊት ቻይና ሄደው ነበረ ጃንሆይ መስከረም ላይ እና በጣም የቻይናን ቅልጥፍና የስፖርት አቋማቸውን አይቶ እንችላለን ወይ የሚል ጥያቄ ጠየቁ። ለወዳጅነት ነው ግርማዊ የምንሄደው ሲሆን ወዳጅም እኮ ቢሆን ይገምታል የሚል መመሪያ ሰጡ። አሁን ከዛ በኋላ አቶ ሰይፉ ወጥተን ስንጠይቀው በቃ ቴሉ ጫፍ ደርሰው ነበረ በኋላ ነው የተውን እኛ ዝግጁ ነን ማለታቸው ነው። ዝግጁ እንዳልሆንም አቶ ተቋማ አስረድተዋል። አቶ ድመቃቸው አይደሉም ያንን የተናገሩት፣ አቶ ተቋማ ስለሆነ ያዘጋጀው የመጀመሪያ ጊዜያችን ነው። ግን በወዳጅነት ከቻይና ጋር የሚኖረን ወዳጅነት በጣም ይጠቅመናል ተብሎ ነው ብሎ አስረዳቸው። ዝግ ይላሉ። ደግሞ ቁቡላ እንደገና ሌላ ጥያቄ ያነሳሉ። ለምሳሌ እዛን ጊዜ የአፍሪካ ጌምስ የሚባል ተጀምሮ ነበረ እና ግብጾች ዋዋና እንዳላሸነፉ
ጋዜጠኛውን ሰሎሞን በቀለን አመስግኜ ልሰናበት። የዛሬ 15 ቀን እንገናኝ። እስከዛ ቸርን ሰንብት። ሰላም ይብዛ።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ይሁን በመደወል ትሳተፉ ዘንድ እየጋበዝን
የዛሬውን ግን በዚሁ ልንቋጭ ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው።
አሁን አድማጮቻችን ወደ ስርጭታችን ማገባደጃ ማምራታችን ነው።
አሁን የቀረን
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ በ25ና በ31 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ በ3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች
ቆንጂት ታዬና
አሉላ ከበደ በዚሁ ተሰናበትን።
ሰላም፣ በደህና አደሩ። Thank you.